voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ሰላም ጤና ይስጥልን። እንደምናመሻችሁ አድማጮች፣ የረቡዕ ሐምሌ 8 2007 ዓ ም መሰናዶቻችንን ይዘን ቀርበናል። አስተናጋጆቻችሁ ቆንጂት ታዬና
ሄኖክ ሰማእግዜር ነን። በምሽቱ ዝግጅት ከኢራን ጋር በትናንትናው ዕለት የተደረሰውን የኒውክሌር ስምምነት የምጣኔ ሀብትና የፖለቲካ አንድምታዎች የሚገመግሙልን ባለሙያ ጋብዘናል።
እስካሁን ድረስ ዝም ብለን አይናችን ጨፍነን ከኢራን ጋር አንነጋገርም ያልነው ኢራንን ወደ በለጠ አደገኝነት እያሸጋገራት ነው። ስለዚህ ሁኔታ ከአሁኑ ብንገታው ይሻላል የሚሉ ኃይሎች አሉ። በሌላ በኩል የአሜሪካን ከኢራን ጋር መቀራረብ የሚፈሩ ምናልባት ኢራን በዚህ አካባቢ ያላት ተሰሚነት ይጨምራል የሚል ትልቅ ስጋት አለ።
ትንታኔውን የሚሰጡን ዶክተር ሹመት ሲሻኝ በቨርጂኒያው ክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። በሌላ በኩል አሁን በዚህ ሰዓት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከኢራን ጋር የተፈረመው ውል ይሁንታና ድጋፍ ሊያገኝ እንደሚገባው ጋዜጣዊ መግለጫ እየሰጡ ነው በዋይት ሀውስ።
የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤአይዲ በአንድ ዓመት ጊዜ ውስጥ ከ12 ሚሊዮን በላይ ለሚሆኑ ሕፃናት የምግብ እርዳታ እንደሰጠና በሚሊዮኖች ለሚቆጠሩ አርሶ አደሮች ገቢያቸው እንዲያሳድጉ የተለያዩ ድጋፎች ማድረጉን ገልጿል።
በ2013 ዓመተ ምህረት ብቻ አቻምና ብቻ ማለት ነው ከ12 ሚሊዮን በላይ ለሚሆኑ ሕፃናት አመጋገባቸውን አሻሽለናል። ያ ደግሞ የሕፃናትን መቀጨጭና ባልተመጣጠን ምግብ የሚጎዱትን ቁጥር መቀነስ ማለት ነው።
የአሜሪካ የዓለም አቀፍ የልማት ተራድኦ ተጠባባቂ አስተዳዳሪ አምባሳደር አልፎንሶ ሌንሃርት ናቸው። በአፍሪካ በእስያና በላቲን አሜሪካ 19 ሀገሮች ውስጥ ስለተገኘው ውጤት ከተናገሩት የወሰድነው ነው።
የኢትዮጵያ መንግስት ኮምፒውተር ላይ ስለላ ማልዌር ልኮብኝ ሲሰልለኝ ቆይተዋል ሲሉ ኪዳኔ ተብለው የተጠሩ አሜሪካዊ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የወረዳ ፍርድ ቤት ክስ መስርተው ጉዳዩ ትናንት ዳኛ ፊት ቀርቧል። በሁለተኛው አጋማሽ ዝግጅታችን ደግሞ ዴሞክራሲ በተግባርና አሜሪካና ተካተዋል። ለሁሉም እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እና ሌሎችም ያስተዳደሩ ባለስልጣናት የኢራንን የኒውክሌር መርሃ ግብር ለመግታት የተደረሰው ታሪካዊ ውል ይሁንታ እና ድጋፍ ሊሰጠው እንደሚገባ እያስረዱ ናቸው። ሪፑብሊካኖች ውሉን አጥብቀው እየተቹ እንደሆኑ ይታወቃል። ፕሬዚደንት ባራክ ኦባማ በዚህ ሰዓት በዋይት ሀውስ እየሰጡ ባለው ጋዜጣዊ ጉባኤ ውሉ ድጋፍ ሊያገኝ እንደሚገባው አጥብቀው እየተሟገቱ ሲሆን፣ ምክትል ፕሬዚደንታቸው ጆ ባይደን ደግሞ ከቴህራን ጋር ስለተደረሰው ውል ለተወካዮች ምክር ቤት ለአናሳ ዲሞክራቶች በዝግ ስብሰባ ገለጻ ማድረጋቸው ታውቋል። ምክትል ፕሬዚደንቱ ኢራን የፈረመችውን ውል ጥሳ ኒውክሌር ጦር መሳሪያ ስትሰራ ብትገኝ የወታደራዊ እርምጃ አማራጭ አይኖርም የሚል በውሉ ውስጥ ፈጽሞ የለም ማለታቸውን አንድ የምክር ቤት አባል ጠቅሰዋል። የውሉ ሰነድ ለኮንግረሱ በይፋ ከቀረበለት በኋላ ምክር ቤቱ ለመቀበል ወይም ላለመቀበል የሁለት ወር ጊዜ ይኖረዋል። ኮንግረስ ውድቅ የሚያደርገው ሕግ ቢደነግግ በመሻር ስልጣኔ እጥለዋለሁ ሲሉ ፕሬዚደንቱ አስጠንቅቀዋል። ያ ሁኔታ ከተፈጠረ የፕሬዚደንቱን እርምጃ ለመቀልበስ ሁለቱም ምክር ቤቶች የሁለት ሶስተኛ አብላጫ ድምፅ ማግኘት ይኖርባቸዋል።
በሩዋንዳ ፕሬዚዳንት ፖል ካጋሜ ለሶስተኛ ጊዜ መወዳደር እንዲያስችላቸው በሚፈቅደው የህገ መንግስት ማሻሻያ ላይ ምክር ቤቱ ትናንት ድምፅ መስጠቱ እንዳሳዘናቸው የሩዋንዳ አነስተኛው ግን የዋናው ተቃዋሚ ዴሞክራሲያዊ ግሪን ፓርቲ ፕሬዚዳንት ተናገሩ። ምክር ቤቱ ግን እርምጃውን የወሰድኩት የፕሬዚዳንቱን የስልጣን ዘመን በሁለት የሚገድበው ህገ መንግስት አንቀጽ 101.37 ሚሊዮን ሩዋንዳውያን እንዲሻሻል በመጠየቃቸው ነው ብለዋል። ጅምስ በቲ ያጠናቀረውን ዜና ሰለሞን ክፍሌ ያቀርበዋል።
የዲሞክራሲያዊ ግሪን ፓርቲ ፕሬዝደንቱ ፍራንክ ካቢንዛ የሚሉት ደግሞ ሌላ ነው። ህገ መንግስቱን እንዲያሻሽል የጠየቅነው ጠቅላይ ፍርድ ቤቱን ነው። ፍርድ ቤቱም ጉዳዩን ለማየት ቀጠሮ የሰጠው ለሐምሌ 21 ቀን 2007 ዓ.ም ነው የሚሉት። ከአንድ ሳምንት በፊት ደግሞ ፓርቲው ጠበቃ ማግኘት እንደተቸገረ ሲያስታውቅ፣ ምክንያቱንም አብዛኞቹ ጉዳዩን እንዲይዝለት የጠየቃቸው ጠበቆች ወይ ማስፈራሪያ እንደደረሳቸው አሊያም ፍላጎት አሳዩ የተባሉ 3 ሚሊዮን 700 ሺህ ሩዋንዳውያንን መቃወም እንደማይፈልጉ ገልጸዋል ብለዋል። ጠቅላይ ፍርድ ቤቱ ውሳኔውን እስኪሰጥ ምክር ቤቱ መቆየት ነበረበት ሲሉ ሀቢኔዛ ያስረዳሉ።
ዛሬ በጣም ነው ያዘነው፣ ምክንያቱም ምክር ቤቱ ይህን ወደ መሰለው ውይይት ተጣድፎ መግባት አልነበረበትም። ጠቅላይ ፍርድ ቤቱ ጉዳያችንን ለማየት ሐምሌ 21 ቀን ቀጠሮ መያዙን በሚገባ ያውቃሉ። ይሄ ደግሞ ከሁለት ሳምንታት በኋላ የሚሆን ነበር። እናም የጥድፊያው ምክንያት አልታየንም።
ሀቢኔዛ ወደ ጠቅላይ ፍርድ ቤቱ ለአቤቱታ የሄዱበትን ምክንያት ሲያስረዱም አንደኛ ምክር ቤቱ ሕገ መንግሥት መቀየሩን እንዲያስቆም፣ ሁለተኛም ፍርድ ቤቱ ስለ አንቀጽ 101 እና 193 ጥልቅ ግንዛቤ ያገኝ ዘንድ ለመጠየቅ ነው ብለዋል። በእኛ በኩል ግን እነዚህ ሁለት አንቀጾች መቀየር የማይችሉ ናቸው ብለን ስለምናምን ፍርድ ቤቱ ያረጋግጥልን ዘንድም ለማስገንዘብ ነው ሲሉ አክለዋል። የፖል ካጋሜ ደጋፊዎች በበኩላቸው ፕሬዚደንቱ በሩዋንዳ ሕግና ሥርዓትን በማስከበራቸውና የሀገሪቱን ምጣኔ ሀብት በማሳደጋቸው ምክንያት ለሌላ ሦስተኛ የሥልጣን ዘመን ቢቆዩ አይበዛባቸውም ይላሉ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቅርቡ በኬንያ የሚያደርጉትን ጉብኝት የሀገሪቱ መንግስት የሰብአዊ መብት ሬኮርዱን እንዲያሻሽል ግፊት ለማድረግ እንዲጠቀሙበት የሰብአዊ መብት ቡድኖች በጋራ ጥሪ አሰምተዋል። ሂዩማን ራይትስ ዋች 17 የመብት ድርጅቶችን በመወከል ባወጣው ደብዳቤ የኬንያ ፕሬዝደንት ኡሁሩ ኬንያታ ብሔራዊ ጸጥታን በመጠበቅና ሽብርተኝነትን በመዋጋት ስም የሀገራቸውን ህገ መንግስትና ዓለም አቀፍ የሰብአዊ መብት ከበሬታ ግዴታዎቿን እየጣሱ መሆናቸው አሳስቦናል ብለዋል። ዩናይትድ ስቴትስ በጸረ ሽብርተኛ ትግሉ ከኬንያ እጅግ የቅርብ አጋሮች አንዷ መሆኗን የጠቀሰው ደብዳቤው ፕሬዝደንት ኦባማ ሚስተር ኬንያታ የሀገራቸውን እንደ አውሮፓውያን በ2010 ዓመተ ምህረት ያወጣቸውን ህገ መንግስት እንዲያከብሩ ለማሳሰብ ልዩ እድል አላቸው ሲል አስገንዝቧል። በመጪው ታሪካዊ የኬንያ ጉዞ አንገብጋቢ ጉዳዮችን እንዲያነሱ እንማጸናለን ሲሉም የሰብአዊ መብት ቡድኖቹ አክለው ጠይቀዋል። ሚስተር ኦባማ ከጥቂት ቀናት በኋላ የአባታቸው የትውልድ ሀገር ወደ ሆነችው ወደ ኬንያ የሚያደርጉት ጉዞ ፕሬዝደንት ከሆኑ ወዲህ የመጀመሪያቸው ነው የሚሆነው። ፕሬዝደንቱ በናይሮቢ ከሚቀጥለው ሳምንት አርብ እስከ እሁድ በሚካሄደው የዓለም አቀፍ የንግድ ስራ ፈጠራ ግሎባል ኢንተርፕርነርሺፕ ጉባኤ ላይ ይገኛሉ። በስብሰባው ላይ ከዓለም ዙሪያ ከ1500 የሚበልጡ ተሳታፊዎች ይሰባሰባሉ ተብሎ ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከወዲሁ ወደ ኬንያ ለሚጓዙ አሜሪካውያን የጉዞ ማስጠንቀቂያ አሰራጅቷል።
ሰሜን ምስራቅ ናይጄሪያ ውስጥ ተጠርጣሪ የቦኮ ሐራም ተዋጊዎች ጥቃት ማድረሳቸውን ቀጥለዋል። ከትናንት በስቲያ ሰኞ ማይኖክ የምትባል ከተማ ላይ ባደረሱት ጥቃት ቢያንስ 30 ሰዎችን ሲገድሉ በመቶዎች የተቆጠሩ መኖሪያ ቤቶችን በእሳት ማጋየታቸውን እማኞች ገልጸዋል። አቡበከር ዳን ማላም የተባሉ ነዋሪ በሰጡት ቃል የቦኮ ሐራም ሰለባዎች በከባድ ሁኔታ በመቃጠላቸው ማንነታቸውን ለመለየት እንኳ አልተቻለንም ማለታቸው ተጠቅሷል። በማስከተል ትናንት ማክሰኞ ቦኮ ሐራም ቦርኖና ዮቤ ክፍለ ሀገሮች ወሰን ላይ ያለች ከተማ አጥቅቶ 15 ሰዎች መግደሉን ነዋሪዎች ጠቁመዋል። አንድ ሌላ የአካባቢው ነዋሪ ለቪኦኤ እንዳሉት ደግሞ በሺዎች የተቆጠረ ሕዝብ ቀየውን ለቆ ተሰዷል። ሁለቱም ጥቃቶች የተፈጸሙት የናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ ለስድስት ዓመታት ሀገሪቱን ሲመሩ ለስድስት ዓመታት ሀገሪቱን ሲያተራምስ የቆየው ቦኮ ሐራም አመፅን ለመግታት የታለመ እርምጃ የሀገሪቱን ጦር አዛዥ በሙሉ ስልጣን ባስወገዱ በጥቂት ሰዓታት ውስጥ መሆኑ ነው።
በመጨረሻም የግሪክ ምክር ቤት አባላት አበዳሪዎቿ ሀገሪቱ ከመንኮታኮት እንድትድን በሚፈቅዱላት ብድር ለውጥ በጠየቁት አዲስና ከባድ የቁጠባ እርምጃ ላይ ዛሬ ድምፅ ሊሰጡ እየተዘጋጁ ናቸው። ከግሪክ አበዳሪዎች አንዱ የሆነው ዓለም አቀፉ የገንዘብ ድርጅት IMF በበኩሉ ያቺ ሀገር የተሸከመችው ዕዳ እጅግ በጣም ለመላቀቅ አዳጋች የሆነ ነው ሲል እያስጠነቀቀ ነው። ግሪክ በሚቀጥሉት 2 ዓመታት የዕዳ ሸክሟ ከሀገር አቀፍ የምጣኔ ሀብት ምርቷ እጥፍ ስለሚደርስ የባሰውን እየደቀቀች ትሄዳለች ሲል ነው IMF የተነበየው። ግሪክ የተቆለለባት በብዙ ቢሊዮን ዶላር የሚገመት ዕዳ እስካሁን አውሮፓ ቃል በገባችላት የሚቀረፍ ባለመሆኑ የተሻለ ዘላቂ የዕዳ ማቅለያ እርምጃ ያስፈልጋል ሲል ድርጅቱ አሳስቧል። የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ የራሳቸው ሲርዛ ፓርቲ አባላትም እያፈነገጡባቸው ሲሆን ከ162ቱ የፓርቲው የምክር ቤት አባላት 30ው የቁጠባ እቅዱን ይቃወማሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22ና በ25 ሜትር ባንዶች የሚያስተላልፈውን የረቡዕ ምሽት ዝግጅታችንን ነው። የምናስተናግዳችሁ ሄኖክ ሰማእግዜርና
ቆንጂት ታየነን እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጭሩ እናስተዋውቃለን።
ከኢራን ጋር በትናንትናው ዕለት የተደረሰውን የኒውክሌር ስምምነት በምጣኔ ሀብትና የፖለቲካ አንድምታዎቹን የሚገመግሙ ባለሙያ ይዘናል። የኢትዮጵያ መንግሥት ደግሞ በኮምፒውተር ስለላ በዋሽንግተን ዲሲ ክስ ተመስርቶበታል። በሁለተኛው አጋማሽ ዴሞክራሲ በተግባርና አሜሪካና ሕዝቧ ተካተዋል። ቀዳሚው የዕለቱ አብይ ርዕስ ነው።
ኢራንን የኒውክሌር ጦር መሳሪያ ባለቤት ከመሆን ለማገድ የታለመና በአጸፋውም ኢራን የተጣለባትን ማዕቀብ የሚያነሳ ስምምነት በትናንትናው ዕለት በቪየና ተፈርሟል። በርካታ ዓመታት የዘለቀ ውጥረት፣ 2 ዓመታት የፈጀ ዲፕሎማሲያዊ ጥረት ታሪካዊ መሆኑ ከተነገረለት ስምምነት ምን አይነት ተጨባጭ ውጤት ይጠበቃል? ስምምነቱ በሁለቱ ቁልፍ አገሮች ዩናይትድ ስቴትስና ኢራን የሚጠብቁት ፈተናዎችና የመጨረሻ እጣውስ? የባለሙያ ትንታኔ ይሆናል የሚቀርበው። ዶክተር ሹመት ሲሻኝ በቨርጂኒያ ክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። በዓለም ስልጣኔ በዘመናዊ የመካከለኛው ምስራቅና የእስልምና ጉዳዮች ዙሪያ ጥናት በማድረግም ይታወቃሉ። አሉላ ከበደ ነው ያነጋግራቸው።
በኢራን የኒውክሌር ፕሮግራም ዙሪያ ጀርመንን ጨምሮ በስድስቱ ሀያላን መንግስታትና በኢራን መካከል በተደጋጋሚ ከተጣሱ ቀነ ገደቦች በኋላ በመጨረሻው ታሪካዊ የተሰኘ ስምምነት ተፈርመዋል። ለበርካታ ዓመታት የኢራን ኒውክሌር ፕሮግራም ለማስቆም የተደረጉ ጥረቶች ለፍሬ ሳይበቁ ውጥረት የሰፈነበት መካከለኛ ምስራቅ እንዲኖር ያደረገ ሂደት በዚህ ስምምነት የተሻለ ሁኔታ ይፈጥራል የሚል ተስፋ አሳድረዋል። በሌላ በኩል አሁንም ጥልቅ ስጋት ያላቸው ወገኖች አሉ።
ዶክተር ሽመት ተስፋና ጥርጣሬ፣ የሁለት ወገን የጠበቁ አስተያየቶች ያልተለዩትን የዚህን ስምምነት መንፈስ በመረዳት ብንጀምር፣ ለመሆኑ በዚህ ስምምነት የታቀፉት አብይ ጭብጦች ምንድን ናቸው?
እሺ፣ እንግዲህ ቅድም አንተም ጠቀስ እንዳደረከው ይህንን ስምምነት ታሪካዊ የሚያስብለው ከዚህ በፊት ከተደረገው ሙከራ ሁሉ ተጨባጭነት ያለው መተማመን ሳይሆን በማረጋገጥ ላይ በፍተሻ ላይ የተመሰረተ ስምምነት ላይ ስለደረሱ ነው። የስምምነቱ ጭብጥ የሚለው ምንድን ነው? ኢራን የኒውክሊየር ቦምብ ለመስራት እጅግ በጣም ከተቃረበች በኋላ ሁሉም እንደሚያምኑበት 2 ወር ብቻ ነበር የቀራት። ያንን ወደ ኋላ መልሳ ከዩናይትድ ስቴትስና ከቀሩት 5 ኃይሎች ጋር ማዕቀቡ እንዲነሳላት በተደረገ ስምምነት እሷም ያተቃርባበት የነበረውን የኒውክሊየር ፕሮግራም ወደፊት ከማራመድ ራሷን ለማዕቀብ የተስማማችበት ነው እና ይሄ ታሪካዊ ነው። ለምን ቢባል በተለይ በዩናይትድ ስቴትስ እና በኢራን መካከል ትልቅ የቆየ ቁርሾ አለ። ሁለቱ የሚያስታውሷቸው የተለያዩ ታሪኮችን ነው። ኢራኖች ከ1953 ዓ.ም ጀምሮ አሜሪካኖችና ምዕራባውያን ምን ያህል እንደበደሏቸው በዲሞክራቲክ መሰረት የተመረጠ መንግስታቸውን ፈንቅለው ሻሁን መንግስት በላያቸው ላይ እንደጫኑባቸው ያን የሻህ መንግስት በአሜሪካና በምዕራቦች ድጋፍ ብቻ የቆየ መሆኑ የኢራኖቹ የራስ በራስ ማስተዳደር እጅግ በጣም ተዳክሞ የነበረ መሆኑ ከዚያ በኋላ በ1979 እንደ ፈረንጆች ባደረጉት አብዮት ያንን ጥለው ነጻነታችን አረጋገጥን ብለው ብዙ ኢራኖች ያምናሉ። አሜሪካኖቹ የሚያስታውሱት በዚያ አብዮት ጊዜ እንዴት አድርገው ዲፕሎማቶቻቸውን እና ሌሎች ሰራተኞቻቸውን እንዳሰሩባቸው፣ በዚህም ምክንያት ትልቅ ድፍረት እንዳደረጉ፣ ከዚያም ወዲህ በአሜሪካ ላይ ተቃውሞ በማስነሳት እንዲሁም አሜሪካን የሚቃወሙ ኃይሎችን በመደገፍ ምዕራብንና አሜሪካን ታሰጋለች የሚል ትልቅ ጥርጣሬ እና ቂም አላቸው። ይህንን ደግሞ የበለጠ የሚያፋፍም የና እስራኤልም ጉዳይ አለ። እንዲሁም በኢራን መጎልበት ምክንያት ስጋት ያደረባቸው እነ ሳውዲ አረቢያም የምዕራቡን ኃይል በተለይ አሜሪካን በኢራን ላይ የተነጣጠረው ጥላቻ የበለጠ እንዲግል ተደረገበት ጊዜ ነው። ስለዚህ ይሄ ቢያንስ ወደ 36 ዓመት የቆየ ትልቅ ቂም በመካከላቸው ስላለ ያንን አልፈው እዚህ ደረጃ መድረሳቸው እንኳን ታሪካዊ ያሰኘዋል። እርግጥ ወደፊትም ቢሆን ብዙ እንቅፋት አለ፣ ብዙ የሚነሱ ጭቅጭቆች እና አቲካራ ይኖራል ብዬ ገምታለሁ። ግን ቢያንስ ካሁን ድረስ ከማንም አገር ጋር ይህ አይነት ውል አልተቻለም። ከኮሪያ ጋር አልተቻለም፣ ከፓኪስታን ጋር አልተቻለም፣ ከህንድ ጋር አልተቻለም፣
ከእስራኤልም ጋር አልተቻለም።
አዎ ከእስራኤልም ጋር አልተቻለም። በተለይ
ዶክተር ሽመት ቀደም ብለው የዘረዘሯቸው አራት አገሮች ጋር የነበሩትን አይነት ሙከራዎች የአሁኑም ችግር ያመጣል እያሉ ነው። ይህን ስምምነት ባሉት የሚመለከቱ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በበኩላቸው ግን በዚህ የኒውክሌር ስምምነት የሚመጣ ጦርነት የለም፣ ያ ጦርነት ስጋት ያለው ይህን መሰሉ ስምምነት በሌለበት ዓለም ነው ይላሉ። በቅድሚያ ያሳቸውን እንስማና ወደ ውይይቱ እንመለሳለን።
Put simply, no deal means a greater chance of more war in the Middle East. Moreover, we give nothing up by testing whether or not this problem can be solved peacefully.
በቀላል አነጋገር ይህ ስምምነት በሌለበት በመካከለኛው ምስራቅ ጦርነት የመቀስቀሱ እድል እጅግ ከፍ ያለ ነው። ከሁሉም በላይ ግን ይህ ችግር በሰላማዊ መንገድ ይፈታ እንደሆነና እንዳልሆነ በማየት የምናጣው ነገር የለም ነው ያሉት። በሌላ በኩል ዋናው ተቀናቃኝ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው አስደንጋጭ ታሪካዊ ስህተት ነው ያሉት። ሌሎችም የመካከለኛው ምስራቅ አገሮች ሳውዲ አረቢያን ጨምሮ የየበኩላቸው ስጋት እንዳላቸው ይታወቃል። ኢራን ይሄን አሁን የሚለቀቅላትን 100 ቢሊዮን ዶላርና በነዳጅ ሽያጭ የሚገኙ ገቢዎች ሁሉ ከማዕቀቡ መነሳት በኋላ የተባባሰ ሁኔታ ለመፍጠር ትጠቀምበታለች ይላሉ። እንዲህ ፈጽሞ የማይገናኝ ድምዳሜ ላይ የደረሱ ሁኔታዎች ናቸው የሚታዩትና እስኪ ይመዝኑት፣ አንድምታውን እንመልከት።
አዎ ልክ ነው። የተለያየ ጥቅም ያላቸው ሀገሮችና ኃይሎች በተለያየ አይን ነው ይህንን ሁኔታ የሚመለከቱት። እስራኤል በተለይ እስራኤልም ቀጥሎ ሳውዲ አረቢያ ኢራን ከአሜሪካ ጋር የተቀራረበች እንደሆነ ኢራንን ለማሽመድመድና ኢራን የአካባቢ ፖለቲካ ላይ ተጽዕኖ እንዳይኖራት ለማድረግ የሚደረገው ሙከራ እጅግ በጣም ያዳክምብናል ብለው ይሰጋሉ። በተለይ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ገና ከመጀመሪያው ጀምሮ ነው ይህንን የስምምነት ሂደት የተቃወሙት። ስምምነቱ ምን እንደሆነ ሳይታወቅ፣ ገና የት እንደሚደርሱ ሳይታወቅ እስራኤል ብለው ዋሽንግተን ድረስ በመምጣት ስቴት ዲፓርትመንት ሳይፈቅድ የአሜሪካን ኮንግረስ በፕሬዚደንቱ ላይ ሄደው ነው ያነጋገሩት። ይሄ ፕሬዚደንቱ ላይ ትልቅ ጫና ለማሳደር እና ከተቻለም የስምምነቱ ሂደት እንዲቋረጥ ነበረ።
ከተለመደው አሰራር የአንድ አገር መሪ በሌላ አገር ምክር ቤት ውስጥ የሚያደርገው ንግግር በአመዛኙ በአስተዳደሩ የሚያልፍ ሂደትን የሚከተል ነው። ነገር ግን ይሄ ከፕሬዚዳንት ባራክ ኦባማ እውቅናም ፈቃድም ውጭ ነው የተደረገው።
አዎ ከዚያ ውጭ ነው። ዋይት ሀውስ አላወቀም፣ ስቴት ዲፓርትመንት አላወቀም፣ እውቅናም አልሰጠም እና ማንም የውጭ ሀገር መሪ ይህንን ሁኔታ አድርጎት አያውቅም። እርግጥ ብዙ የዓለም መሪዎች እየመጡ ኮንግረስን ያነጋግራሉ። ያ የሚደረገው ግን ጥሪ ተደርጎላቸው በስቴት ዲፓርትመንት እና በዋይት ሀውስ አቀነባባሪነት ነው። ኔታንያሁ ይህን ያደረጉት ሆን ብለው ነው። ምክንያቱም ኮንግረስ ውስጥ ትልቅ የእስራኤል ደጋፊ ኃይል አለ። ያንን በመጠቀም
ጋባዦቻቸውም እነሱ ናቸው።
አዎ ጋባዦቻቸውም እነሱ ናቸው እና አሜሪካ ውስጥ ይሄ ትልቅ የፖለቲካ ጉዳይ ሆኗል። በአብዛኛው በእውነቱ የኒውክሌሩ ጉዳይ ሳይሆን ኢራንም ውስጥ አንድ ወገን አለ፣ እጅግ በጣም አክሮ ሁኔታውን የሚመለከት ሌላ ወገን ደግሞ ይህንን እንለፈውና ወደ ሌላ ምዕራፍ እንሸጋገር የሚል አለ እና አሜሪካም ውስጥ የምናየው ይህንን አይነት ነው። በአንድ በኩል ከኢራን ጋር ያለው ቂም እንዳይበርድ በተቻለ መጠን ኢራን ተገልላ ካለችበት ተጠርዛ እንድትቀመጥ የሚፈልግ ኃይል በሌላ በኩል ደግሞ ከዚህ በፊት የተደረገው ሙከራ ሁሉ ኢራንን እንዲያውም ወደ በለጠ አደጋኝነት እየገፋፋት የኒውክሊየር ቴክኖሎጂውን በማዳበር በኩል ከነበረችበት እጅግ መጥቃ መታ እንዲያውም የሁለት ወር ጊዜ ብቻ ነው የቀራት። ስለዚህ እስካሁን ድረስ ዝም ብለን አይናችን ጨፍነን ከኢራን ጋር አንነጋገርም ያልነው ኢራንን ወደ በለጠ አደገኝነት እያሸጋገራት ነው። ስለዚህ ሁኔታ ካሁኑ ብንገታው ይሻላል የሚሉ ኃይሎች አሉ። የዚህ ዋናው አራማጅ እርግጥ ፕሬዚደንት ኦባማ ናቸው። በሌላ በኩል ይህንን የአሜሪካን ከኢራን ጋር መቀራረብ የሚፈሩ ምናልባት ኢራን የበለጸገች እና ከሌላው ዓለም ጋር የቀረበ ግንኙነት ያላት ኃይል ከሆነች በዚህ አካባቢ ያላት ተሰሚነት ይጨምራል፣ እንዲሁም ደግሞ እዚህ አካባቢ ያሉ መንግስቶችንም እንደፈለጉት እንዳያደርጉ ትገታለች የሚል ትልቅ ስጋት አለ። አሜሪካም ውስጥ ቢሆን ኢራን ካየለች እዚህ አካባቢ ልናሳድር የምንችለውን ጫና እጅግ በጣም ይቀንሰዋል። ምክንያቱም ኢራኖች እንደሌላው በምዕራቦች መዳፍ ስር ሙሉ በሙሉ ለመውደቅ ዝግጁ አይደሉም። ሁሉም እንደሚያውቀው እጅግ በጣም ጠለቅ ያለ ታሪክ ነው ያላት። አብዛኛው የመካከለኛው ምስራቅ መንግስቶች በሃያኛው ክፍለ ዘመን መጀመሪያ ከአንደኛው ጦርነት በኋላ አውሮፓውያኖች የሰሯቸው ናቸው። ኢራን እንግዲህ የጥንቷ ፐርዣ ነች። ስለዚህ የቆየ እና ለየት ያለ ታሪክ አላት። ህዝቡም እንዲሁ ትንሽ ጠንከር ያለና ስር የሰደደ መዋቅር አለው። ስለዚህ ያንን እንደ ስጋት የሚመለከቱት ኃይሎች አሉ ለማለት ነው።
የዚህን ፈርጀ ብዙ የኒውክሌር ስምምነት ሌሎች አንድምታዎች ደግሞ እንመርምር። ዶክተር ሹመት፣ ኢራን ማዕቀቡ ሲነሳላት በአሁኑ ሰዓት በማዕቀብ ስር የወደቀ የነዳጅ ሽያጭ አቅሟ ከፍ ይላል፣ በዚህም አሁን ያለውን የነዳጅ ገበያ ያናጋል ወይም ይለውጣል የሚል ስጋት አለ። የኢራን ከፍተኛ የነዳጅ ምርት በገበያው በማይ ገኝበት ወቅት ትልቁን ድርሻ እየተቀራመቱ ያሉ በአፍሪካም ውስጥ እንደ ናይጄሪያ፣ እንደ አንጎላ ያሉ አገሮች ይህ ሁኔታ አሉታዊ ተጽዕኖ ይከስትባቸው ይሆናል የሚል ግምት አሳድረዋል። በዚህስ ረገድ ምን ይመለከታሉ?
አድማጮች፣ ውይይቱ አልተጠናቀቀም፣ በሁለተኛው አጋማሽ የምናቀርበው ይሆናል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም በአሁኑ ሰዓት በዋይት ሀውስ ቤተ መንግስት የጋዜጣዊ መግለጫ በመስጠት ይገኛሉ። በኢራን ጉዳዮች እንደዚሁም በተለያዩ ዓለም አቀፍ ጉዳዮች ላይ ከጋዜጠኞች የቀረቡላቸውን ጥያቄዎች እየመለሱ ነው። የፕሬዚዳንቱ ንግግር እንደደረሰን የምናቀርብ ይሆናል። ወደ ተከታዩ ዘገባ ስንሸጋገር ወደ አዲስ አበባ ይወስደናል። የአሜሪካ ዓለም አቀፍ የልማት ተራድኦ በአንድ ዓመት ውስጥ ከ12 ሚሊዮን በላይ ለሚሆኑ ሕፃናት የምግብ እርዳታ እንደሰጠና በሚሊዮኖች ለሚቆጠሩ አርሶ አደሮች ገቢያቸውን እንዲያሳድጉ የተለያዩ ድጋፎች ማቅረቡን የድርጅቱ ተጠባባቂ አስተዳዳሪ አሳወቁ። በኢትዮጵያ ዘመናዊ ግብርናን ለማስፋፋት ጥረት እንደሚደረግ አንድ የሀገሪቱ መንግሥት ባለሥልጣንም ገልጸዋል። የግል ባለሀብቱ በግብርናው ዘርፍ እንዲሳተፍ መንግሥት እንዲያበረታታ በኢትዮጵያ የዩናይትድ ስቴትስ አምባሳደርም ሐሳብ አቅርበዋል። ዘጋቢያችን መለስካቸው አመሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል።
በአዲስ አበባ ከተማ እየተካሄደ የሚገኘው ሶስተኛው ፋይናንስ ለልማት ዓለም አቀፍ ጉባኤ ዛሬም ቀጥሎ ውሏል። ዛሬ በጎን ከሚካሄዱት የተለያዩ ስብሰባዎች አንዱ የዩናይትድ ስቴትስ መንግሥትና የአፍሪካ ህብረት በጋራ ያካሄዱት ሊደርሺፕ ኤንድ ፓርትነርሺፕ ቱ አቺቭ ግሎባል ፉድ ሴኪሪቲ ወይንም በአማርኛ ዓለም አቀፋዊ የምግብ ዋስትናን ለማረጋገጥ አመራርና ትብብር የሚል ርዕስ ያለው አጀንዳ ነበረ። በስብሰባው ላይ ከተገኙት መካከል የአሜሪካ ዓለም አቀፍ የልማት ተራድኦ ተጠባባቂ አስተዳዳሪ አምባሳደር አልፎንሶ ኢ ሌንሃርት የሀገራቸው መንግሥት በዓለም ደረጃ የምግብ ዋስትናን ለማረጋገጥ ከተለያዩ መንግሥታት ጋር በመተባበር የሚያከናውናቸውን ተግባራት አውስተዋል። በተለይ ይህን ግብ ለመምታት ፊድ ዘ ፊውቸር ወይንም የወደፊቱን ዓለም መመገብ በሚለው መርሃ ግብር መሠረት በአፍሪካ በእስያና በላቲን አሜሪካ በሚገኙ 19 ሀገሮች ውስጥ የተገኘውን ውጤት ዘርዝረዋል።
በ2013 ዓ ም ብቻ አቻምና ብቻ ማለት ነው ከ12 ሚሊዮን በላይ ለሚሆኑ ሕፃናት አመጋገባቸውን አሻሽለናል። ያ ደግሞ የሕፃናትን መቀጨጭና ባልተመጣጠን ምግብ የሚጎዱትን ቁጥር መቀነስ ማለት ነው። ከፍተኛ ምርት የሚሰጡና የመሳሰሉትን መሳሪያዎችና ቴክኖሎጂዎችን በማስታጠቅ 7 ሚሊዮን አርሶ አደሮች ገበያቸውን ከፍ እንዲያደርጉ በመርዳት ካስከፊ ድህነት ለመውጣት የሚያድርጉትን ጉዞ ደግፈናል።
አምባሳደር ላይንሃርት እንዳሉት ይህ ትልቅ ውጤት ቢሆንም አሁን ካለው ሁኔታ ጋር ሲታይ ጨርሶ የሚያዝናና አይደለም። ዛሬ በዓለማችን ላይ ከ790 ሚሊዮን በላይ ህዝብ በረሃብ ይሰቃያል። በሚቀጥሉት 35 ዓመታት ውስጥ የዓለም ህዝብ ቁጥር ከ9 ቢሊዮን በላይ እንደሚሆን ይገመታል ያሉት ላይንሃርት ይህን ሁሉ ህዝብ ለመመገብ የግብርና ምርት በ60% መጨመር እንዳለበት አስገንዝበዋል። እንዲህ ያለ ምርታማነትን ውል ለማድረግ ግን የአየር ንብረትን ለውጥን ተከትሎ አዲስ መንገድና አሰራር ከወዲሁ ዓለም ሊፈጥርን እንደሚገባው አሳስበዋል። በዚሁ ስብሰባ ተካፋይ የነበሩት የኢትዮጵያ ግብርና ሚኒስትር ዴታ አቶ ወንድራድ ማንደፍሮ ከጋዜጠኞች ከተሰነዘሩላቸው ጥያቄዎች መካከል የኢትዮጵያ መንግስት የግብርናውን ዘርፍ ይበልጥ ውጤታማ ለማድረግ ምን እቅድ እንዳለ ነበረ። ሚኒስትሩ እስከዛሬ የተገኙ መልካም ውጤቶችን ከማጠናከር አንስቶ የመስኖ ስራን ማስፋፋትና አርሶ አደሩ የምግብ ዋስትናውን ከማረጋገጥ ባሻገር ይበልጥ ገቢውን የሚያሳድግበት አሰራሮችን ስር እንዲሰዱ ማድረግ መሆኑን ገልጸዋል። ከዚህ በላይ ግን መዋለ ነዋዩ የሚሰፋበትን ብልሃት ተግባራዊ ማድረግ ነው ይላሉ።
በዚህ ሂደት የባለ ሀብቶችም ድርሻ አንደኛውና ወሳኙ የሚሆነው ከፍተኛ ዋጋ ያላቸው ምርቶችን የማምረት ላይ ነው የሚሆነው። በሆርቲካልቸር ላይ፣ በእንስሳት ዘርፍ ላይ ኢንቨስትመንቱ እንዲሰፋ ከአርሶ አደሩ ጋር የሚተሳሰርበት እድል ለመፍጠር ይሄ ለአጭር ጊዜ ፈጣን እድገት ማረጋገጥ ያስችለናል። ብሎም በቀጣይነት ከሀገራችን በላይ ለኤክስፖርት የሚሆን ምርትም ለማምረት እድል ይሰጠናል። የአርሶ አደሩን ገቢ በሂደት እያደገ ይሄዳል። ስለዚህም ግብርናው ዘመናዊ ግብርናን በመፍጠር ሂደት ውጤታማ ግብርናን ለመስራት እንሄድበት ይሆናል።
በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሀስላሽ በመጨረሻ የሰነዘሩት ሀሳብም ከዚህ ጋር በቅርብ የሚያያዝ ይመስላል።
The private sector must be involved. It's government's role to create enabling environments so that private sector
የግል ዘርፉ በአገሪቱ ውስጥ ባለው እድገት ከመንግስት ጋር በተባበረ መንገድ ይሳተፍ ዘንድ መንግስት ምቹ ሁኔታዎችን መፍጠር ይኖርበታል። የኢትዮጵያ መንግስት የግሉ ዘርፍ ይበልጥ ይንቀሳቀስ ዘንድ ቀስ በቀስ ህዋውን እየከፈተ ይገኛል። ይህንን አዝማሚያ በብርቱ እንደግፈዋለን። ምክንያቱም የግሉ ዘርፍ ይህን ግስጋሴ ይበልጥ ለማፋጠን የተለየ ተነሳሽነት አለው ብለን ስለምናምን ነው።
በዚህ የጎንዮሽ ስብሰባ ላይ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስተስ ሙዌንቻም ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቀጣዩ የመጽሔት ክፍለ ጊዜ ዘገባ የኢትዮጵያ መንግስት ኮምፒውተሬ ላይ የስለላ ማልዌር ልኮብኝ ሲሰልለኝ ቆይቷል ሲሉ ኪዳኔ ተብለው የተጠሩ አሜሪካዊ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የወረዳ ፍርድ ቤት ክስ መስርተው ጉዳዩ ትናንትና ዳኛ ፊት ቀርቧል። የከሳሽና የተከሳሽ ጠበቆች ረጅም ክርክር አድርገዋል። የኢትዮጵያ መንግስት ጠበቆች ክሱ ውድቅ እንዲደረግ ጠይቀዋል። ሃኪንግ ቲም የተባለው ጣሊያን የሚገኝ የስለላ ማልዌር ሰሪ ኩባንያ ከኢትዮጵያ መንግስት ጋር ያለውን ግንኙነት ማቋረጡን አስታውቋል። ሰሎሞን አባተ ተጨማሪ ይዟል።
ለደህንነቴና ለቤተሰቤም ደህንነት ስለምሰጋ ስሜ ኪዳኔ ተብሎ ይጠራ ያሉት የሜሪላንድ ነዋሪ አሜሪካዊ ኤሌክትሮኒክ ፍሮንቲየር ፋውንዴሽን በሚባለው የሲቪል ነጻነቶች ተሟጋች ተቋም ይወከላሉ። በምህጻር ኢኤፍኤፍ ተብሎ የሚጠራውና በኢንተርኔት ላይ ሐሳብን የመግለጽ ነጻነትን ለማስከበር እንደሚሟገት የሚናገረው ድርጅት ልክ የዛሬ ዓመት ሐምሌ 11 2006 ዓመተ ምህረት ዋሽንግተን ዲሲ ለሚገኘው የዩናይትድ ስቴትስ ወረዳ ፍርድ ቤት ባስገባው ባለ 46 ገጽ የክስ ማመልከቻ የሚሟገትላቸው አሜሪካዊ የግል ሕይወት መደፈሩን አስታውቋል። የኢትዮጵያ መንግሥት የኢትዮጵያ ተወላጅ በሆኑትና ላለፉት 22 ዓመታት አሜሪካ ውስጥ በሚኖሩት ኪዳኔ የግል ኮምፒውተር ወይም ላፕቶፕ ላይ ፊንፊሸር የሚባል የስለላ ፕሮግራም ወይም ማልዌር መላኩንና መጫኑን የኢኤፍኤፉ ተሟጋችና የኪዳኔ ተጠሪ ናታን ካርዶዞ ለፍርድ ቤቱ ተናግረዋል። በዚህም የኪዳኔን የስካይፕ ንግግሮች እየጠለፈ ሲያዳምጥ መቆየቱንና የኢሜይል መልእክቶቻቸውንም ሲያነብና በኢንተርኔት የሚያደርጓቸውን ፍለጋዎችና ሥራዎችም ሲከታተል መቆየቱን ጠበቃው አመልክተዋል። ሚስተር ካርዶዞን ከችሎቱ ሂደት በኋላ አግኝቼ ስጠይቃቸው እጅ ከፍንጅ ነው የያዝናቸው ብለውኛል። የኢትዮጵያን መንግስት መሆኑ ነው።
We caught them red-handed, which is, you know, it's unfortunate for Mr. Kadane that this happened, but it's lucky that we actually caught them. We caught the government.
እጅ ከፍንጅ ነው የያዝናቸው። በርግጥ ይህ በሚስተር ኪዳኔ ላይ መድረሱ ያሳዝናል። ነገር ግን መንግስቱ የኪዳኔን የስካይፕ ንግግሮች ሲጠልፍና ሲያዳምጥ መያዛችን እድለኞች ነን።
እናም በኢትዮጵያ መንግስት ላይ በስልክ ንግግሮች ጠለፋ ህግ መሰረት በፌደራሉ ፍርድ ቤት ክስ መመስረታቸውን ተናግረዋል ካርዶዞ። ካርዶዞ ለፍርድ ቤቱ ባሰሙት ክርክር ከጥቅምት 2005 ዓመተ ምህረት በኢትዮጵያ አቆጣጠር ነው በዘለቀው ጊዜ ተከላካዩ ወይም ተከሳሹ በኪዳኔ ኮምፒውተር ላይ የድብቅና ጎጂውን ፊንስፓይ ማልዌር መጫኑን የኢንተርኔት ግንኙነቶቻቸውንና እንቅስቃሴዎቻቸውን ሁሉ መጥለፉንና መከታተሉን ተከሳሹ ማለትም የኢትዮጵያ መንግስት ማልዌሩን የላከላቸው ከወርድ ዶክመንት ጋር በተያያዘ አባሪ መሆኑን ከዚያም በአቶ ኪዳኔና በመላ ቤተሰባቸው ላይ ስለላ ሲያካሄድ መቆየቱን አብራርተዋል። ኪዳኔ የሚጠይቁት በክሱ አቀራረብ መሰረት ኢትዮጵያ ቀድታ የያዘቻቸው የኪዳኔ የስልክ ምልልሶች የግል ህይወታቸው ወይም ገመናቸው መደፈር በቤተሰባቸው የኢንተርኔት እንቅስቃሴ ላይ የተደረገው ክትትል አግባብነት የሌለውና ህገወጥ ነው ተብሎ እንዲበየንላቸው ነው። የግል ህይወታቸው በመደፈሩ በስልክ ንግግሮች ጠለፋ ህግ በተደነገገው መሰረት የጉዳት ካሳ እንዲከፈላቸው የሚያቀርቡት ክስ በተራ ቁጥር 12 ላይ ይጠይቃል። በርግጥ ይህንን ያህል ተብሎ በክሱ ላይ የሰፈረ ቁጥር የለም። የኢኤፍኤፉ ነገረ ፈጅና በችሎቱም ላይ ቀርበው የተሟገቱት ካርዶዞ ጥያቄው የገንዘብ አይደለም ይላሉ።
This case is not about money. Mr. Kadane wants Judge Moss to decide that what happened to him was illegal.
ይሄ ጉዳይ የገንዘብ ጥያቄ አይደለም። አቶ ኪዳኔ የሚፈልጉት የተፈጸመባቸው አድራጎት ህገወጥ መሆኑንና ሰዎች ቤታቸው ውስጥ ሆነው የሚያደርጓቸውን የስልክ ንግግሮች ያለ ፍርድ ቤት ትዕዛዝ መጥለፍ ህገወጥ መሆኑን ዳኛው እንዲፈርዱላቸውና እንዲቆም እንዲደረግ ነው።
የኢትዮጵያ መንግስት ጠበቃ ሮበርት ቻሮ የኮምፒውተር አድራሻ ሊጭበረበር እንደሚችል ከመጠቆም በስተቀር አድራጎቱ አልተፈጸመም ሲሉ በችሎቱ ላይ በግልጽ አልተከራከሩም። ይልቅ የእርሳቸው መከራከሪያ የአሜሪካ ፍርድ ቤት ጉዳዩን የማየት ወይም የመዳኘት ስልጣን የለውም ነው። ክሱ ውድቅ ይደረግ ነው። አንድም በክሱ ውስጥ የተጠቀሰው አድራጎት መነሻ የዩናይትድ ስቴትስ ግዛት አይደለም፣ በሌላ በኩል ደግሞ ተከሳሹ ሉዓላዊ የሆነ መንግሥት ነው። ገለጥ ያለ ማብራሪያ እንዲሰጡኝ የግሪንበርግ ቶሬግ የሕግ አገልግሎቶች ቢሮውን ጠበቃ ሚስተር ቻሮውን ችሎቱ ከተነሳ በኋላ ጠይቄያቸው ነበር። በጉዳዩ ላይ ማብራሪያ ከኤምባሲው መጠየቅ እንደምችል ነግረውኝ ተለያይተናል። ለማንኛውም ይህንን የውጭ መንግሥትና ያለመደፈር ወይም ያለመከሰስ ወይም የኢሚዩኒቲ ጥያቄ ለተሟጋቹ ካርዶዞ አንስቼላቸው ነበር።
Foreign governments are immune from some types of suit, but this isn't one of them. When foreign governments commit
የውጭ መንግስታት የማይከሰሱባቸው አንዳንድ ጉዳዮች አሉ። ይህ ግን ከነዚያ አንዱ አይደለም። ብርቱ ወንጀሎች በአሜሪካም ይሁን በፈረንሳይም ይሁን በጀርመን ምድር ላይ ቢፈጸሙ ያስጠይቃሉ። የውጭ መንግስት ስለሆነ ብቻ ሙሉ በሙሉ አይከሰስም ማለት አይደለም። የንግድ ጥፋት፣ ውል ማቋረጥ በመሳሰሉ ጉዳዮች ላይከሰሱ ይችላሉ። የግል ህይወት ወይም ገመናን መድፈር ግን ያስጠይቃል። የአሜሪካም ሆነ ዓለም አቀፍ ህግጋት በዚህ ጉዳይ ላይ ግልጽ ናቸው።
የኢትዮጵያን መንግስት መከራከሪያ ታዲያ የተሟጋቹ ኤሌክትሮኒክ ፍሮንቲየር ፋውንዴሽን ጠበቃ እንዴት ነው የሚገነዘቡት?
Ethiopia argues that foreign governments have the right to wiretap anyone.
ኢትዮጵያ የተከራከረቻለችው የውጭ መንግስታት ለፈለጉት ምክንያትና በፈለጋቸው ጊዜ ያለ ዳኛ ጣልቃ ገብነት የማንንም ንግግሮች መጥለፍ ኢሜል ማንበብ ይችላሉ ያለች ነው። ደግሞም ለዚህ ማንም ምንም ሊያመጣ አይችልም ባይናት።
If you take it to its logical conclusion, it goes a little bit further than that even. Their argument is
አመክንዮአዊ ድምዳሜያቸውን አስተውለ ከሆነ ደግሞ ከዚህም ገፋ ይላል። የሚከራከሩት ኢትዮጵያውያን ሰላዮችን በአካል ወደ አሜሪካ ቢልኩ እንኳ ማድረግ የሚቻል ነገር የለም ብለው ነው። ይህ ደግሞ ስህተት ነው። ስለዚህ እኛ የጠየቅነው ጉዳዩ እንዳይቋረጥ ወይም ወደፊት እንዲገፋ ዳኛው እንዲወስኑልን ነው።
ይህንን ለሁለት ሰዓታት ተኩል የዘለቀ ክርክር ዳኛው ራንዶልፍ ሞስ አዳምጠዋል። በጥያቄና መልስ ማብራሪያዎችንና ማገናዘቢያዎችን በመጠየቅ አከራክረዋል። ውሳኔያቸውን በቅርቡ እንደሚያሳውቁ በዩናይትድ ስቴትስ ፌዴራል ፍርድ ቤት የወረዳው ምድብ ችሎት ዌብሳይት ላይ እንደሚወጣ አሳውቀው ችሎቱ ተነስቷል። የኢትዮጵያ መንግስት ጠበቃ ራበርት ቻሮ በሰጡኝ ምክር መሰረት ዋሽንግተን ዲሲ የሚገኘው በአሜሪካ የኢትዮጵያ ኤምባሲ ተጨማሪ ማብራሪያ እንዲሰጥበት ለመጠየቅ ተደጋጋሚ ሙከራዎችን ባደርግም መልእክቶችን ብተውም መልስ ማግኘት አልቻልኩም። የዳኛ ሞስ ውሳኔ ምንም ይሁን ምን እንርታም እንረታ በጉዳዩ እንገፋለን ብለዋል የኢኤፍኤፉ ጠበቃ ኔት ካርዶዞ። በእርግጥ ረጅም ጊዜ የሚጠይቅ ጉዞ ይሆናል፣ ግን ይገባዋል ብለዋል። በሌላ በኩል ደግሞ ለኢትዮጵያ መንግስት የስለላ ማልዌሮቹን ይሸጣል ተብሎ የሚጠረጠረውን ተቀማጭነቱ ጣሊያን የሆነውን ዘ ሃኪንግ ቲም የሚባለውን ድርጅት የንግድ ዳይሬክተር ኤሪክ ሬብን አግኝቼ ነበር። በኢሜይል በሰጡኝ መልስ ኢትዮጵያ የእኛን ቴክኖሎጂ ዩናይትድ ስቴትስ ውስጥ ያሉ ጋዜጠኞችን ለመሰለል ትጠቀማለች ሲል ሲቲዘን ላብ የሚባለው ቡድን በአውሮፓውያኑ የዘመን አቆጣጠር በ2014 ዓ.ም ሪፖርት ማውጣቱን አስታውሰዋል። ሚስተር ሬብ አክለውም በጉዳዩ ላይ ምርመራና ማጣሪያ ማድረጋቸውን፣ በኩባንያቸው ውስጥም ብዙ አስተያየቶች መንጸባረቃቸውንና መንሸራሸራቸውን በኢሜላቸው ላይ ጠቁመው ሃኪንግ ቲም ከዚህ ደንበኛ ጋር ያለውን ግንኙነት አቋርጧል ብለዋል። ለሃኪንግ ቲም ከዚህ ቀደም ከደንበኞቹ ጋር ያለውን ግንኙነትና እነማን እንደሆኑ እንደማይናገር ለቪኦኤ ተናግሮ የነበረ ቢሆንም በዛሬው ኢሜይል ላይ ግን ሚስተር ኤሪክ ሬብ ድርጅታቸው ከኢትዮጵያ የመንግሥት መሥሪያ ቤት ጋር ግንኙነት እንደነበረው አረጋግጠዋል። በደንቦች መመራትና የግንኙነታችንን ትክክለኛነት ማሳያ ሊሆን የሚችል የሕግ መሠረትም ያስፈልገን እንደነበር እናውቅ ነበር ብለዋል የሃኪንግ ቲም የገበያ ዳይሬክተር። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከምሽቱ 3:35 ሆኗል። የምሽቱን ዋና ዋና ዜናዎች እናስታውሳችሁ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንትና ከኢራን ጋር የኒውክሌር መሳሪያ ባለቤት እንዳትሆን ለመከላከል የተፈረመውን ውል አስመልክተው ማምሻውን ባደረጉት ንግግር እርምጃው የአሜሪካን የመሪነትና የዲፕሎማሲ ችሎታ የሚያሳይ ነው ብለዋል።
Yesterday was a historic day. The comprehensive long-term deal that we achieved with our allies.
የትናንቱ ዕለት ታሪካዊ ነበር። ሁለገብና አጠቃላይ የኒውክሌር መሳሪያ ባለቤትነት እንዳይኖር ከወዳጆቻችን ጋር በትብብር ከኢራን ጋር መፈራረማችን ጠንካራ የአሜሪካን የመሪነት ችሎታና ዲፕሎማሲያዊነት ያሳየ ነበር።
ፕሬዚደንቱ ከጥቂት ደቂቃዎች በፊት በዋይት ሃውስ ባደረጉት ጋዜጣዊ ጉባኤ ውሉ በመርህ ላይ ተመርኩዘን በጠንካራነት ስንደራደር ልናስገኝ የምንችለውን ውጤት ያሳያል ብለዋል። የዩናይትድ ስቴትስ ኮንግረስና የአሜሪካ ሕዝብ ይህንን ውል በጽሞናና በቅንነት መመርመር ያስፈልገዋል ካሉም በኋላ የብሔራዊ ጸጥታ ቡድኖችና ሌሎች ያስተዳደሩ አካላትም በስምምነቱ ሰነድ ይዘት ላይ ማብራሪያ ለመስጠት ዝግጁነታቸውን ገልጸዋል። የውሉን ጠቃሚነት ሲያስረዱም
With this deal, we cut off every single one of Iran's pathways to a nuclear program.
በዚህ ስምምነት ኢራን የኒውክሌር መሳሪያ ለማምረት የሚያስችላትን መንገድ ሁሉ ነው የምንቆርጠው። የኢራን ኒውክሌር ፕሮግራም ለረጅም ዓመታት በቁጥጥር ስር ነው የሚሆነው።
ስምምነቱ ባይቋጭ ኖሮ ቁጥጥር አይደረግባትም ነበር ብለዋል ፕሬዚደንቱ በንግግራቸው። በርካታ የሪፑብሊካን እንዲሁም ውሱን የዲሞክራት አባላት ውሉን ከወዲሁ እንደተቃወሙና እንደ እስራኤልና ሳውዲ አረቢያ ያሉ የአሜሪካ ሸሪክ ሀገሮች ደግሞ ውሉን ስህተት ሲሉ መግለጻቸው ይታወቃል። ለሰዓቱ ያለን ዜና በዚሁ ያበቃል።
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በዋይት ሀውስ ቤተ መንግስት ከኢራን ጋር በተደረሰው ስምምነት ዙሪያ የሰጡትን ጋዜጣዊ መግለጫ ዜና ነው የሰማ ነው። አስከትለን ደግሞ ትንተና በመጀመሪያው አጋማሽ የጀመርነው ነው በኢራን የኒውክሌር ስምምነት ዙሪያ የተሰናዳ የባለሙያ ትንተና ይሆናል የምናቀርበው። አሉላ ከበደ ከታሪክ መምህሩና ከመካከለኛው ምስራቅ ጉዳዮች አጥኚው ዶክተር ሹመት ሲሻንጋ የጀመረው ውይይት ነው የሚከተለው።
ስጋቶቹን ሚዛን እንመለከታለን። የዚህን ፈርጀ ብዙ የኒውክለር ስምምነት ሌሎች አንድምታዎች ደግሞ እንመርምር። ዶክተር ሹመት፣ ኢራን ማዕቀቡ ሲነሳላት በአሁኑ ሰዓት በማዕቀብ ስር የወደቀ የነዳጅ ሽያጭ አቅሟ ከፍ ይላል፣ በዚህም አሁን ያለውን የነዳጅ ገበያ ያናጋል ወይም ይለውጣል የሚል ስጋት አለ። የኢራን ከፍተኛ የነዳጅ ምርት በገበያው በማይገኝበት ወቅት ትልቁን ድርሻ እየተቀራመቱ ያሉ በአፍሪካም ውስጥ እንደ ናይጄሪያ፣ እንደ አንጎላ ያሉ አገሮች ይህ ሁኔታ አሉታዊ ተጽዕኖ ይከሰትባቸው ይሆናል የሚል ግምት አሳድረዋል። በዚህስ ረገድ ምን ይመለከታሉ?
አዎ፣ ልክ ነው። በተጣለባት ማዕቀብ ምክንያት ኢራን አሁን በቀን የምታመርተው 2.8 ሚሊዮን በርሜል ዘይት ነው። ከዚህ በፊት ከ3.5 ሚሊዮን በላይ ታመርት ነበረ። ስለዚህ ያ የተነሳላት እንደሆነ ወደ 700-800 ሺህ በርሜል በቀን ለገበያ ታቀርባለች ማለት ነው። ይሄ አሁን ዝቅ ያለውን የዘይት ገበያ የበለጠ ዝቅ ሊያደርገው ይችላል። ታስታውስ እንደሆነ ከአንድ አመት በፊት የዘይት ዋጋ ወደ 115 ብር በበርሜል፣ አሁን ያ ወርዶ ወደ 58 አካባቢ ወድቋል። ገና የኢራን ዘይት ሳይገባ ነው እንግዲህ። እና የኢራን ዘይት መግባት የጀመረ ዕለት የበለጠ ወደ ታች ዝቅ እንደሚል የታወቀ ነው። ነገር ግን ይሄ ነገ የሚሆን ነገር አይደለም። ምክንያቱም መጀመሪያ ይህንን ድርድር ኮንግረስ ለስልሳ ቀን አለው ያንን የሚያይበት፣ ከዚያ በኋላ ደግሞ እንዲሁ ሌላ ደረጃዎች አሉ። ስለዚህ ማዕቀቡ ቢያንስ ከስድስት ወር በፊት ተፈጻሚነት አይኖረውም እና እለቱን የሚሆን ጉዳይ አይደለም። ሌላው ደግሞ እርግጥ የኢራን የዘይት ክምችት ከፍተኛ ነው፣ በዓለም አራተኛው ነው ደረጃ። ግን እንዲያም ሆኖ ኢራን የምታመርተው እንግዲህ ወደ ኢቨን ቢለቀቅላት እንኳን 3-4 ሚሊዮን በርሚል በቀን ነው። ይህንን የምናነጻጽረው በዓለም በቀን 90 ሚሊዮን በርሚል ነው የሚጠቀመው። ስለዚህ ከዚህ አንጻር ስናየው ይህን ያህል ሊሆን አይችልም። መጠነኛ የሆነ ወሬው ራሱ ብቻ ገበያውን ወደ ታች ያወርደዋል። አሁንም ያንን እያየን ነው እንኳን ተፈጻሚ ሆኖ እና ምናልባት ትንሽ ሳሳ ያሉ አገሮች እነ አንጎላ እንደነ ናይጄሪያ ያሉ ይሄ በቀላሉ ሊሰማቸው ይችል ይሆናል።
ሌላ አንድ ጫፍ እንመልከት። ቅድም ነካ አድርገነዋል። በመካከለኛው ምስራቅ በሱኒ አረቦችና በሺያ አረቦች መካከል ያለው ውጥረት የቆየ ነው። በራሳቸው በቀጥታ ከሚኖሩ ተጽዕኖዎች ሌላ በአጎራባች ምስቅልቅል ሁኔታ ጦርነቶች ባሉባቸው አንዱ ከሌላው ጋር የሚዋጋ የሚመስልበት ሁኔታ ይኖራል። ይህ የኢራን መጠናከር ተሰሚነት በዚህ ጊዜ እንኳን ማዕቀቡ እያለባት ከፍተኛ ተጽዕኖ እያደረገች ነው በሚባልባቸው በሶሪያ፣ በኢራቅና በየመን የምታሳድረውን ተጽዕኖና የተባባሰ ሁኔታ ለመፍጠር አደጋው ግልጽ ነው የሚል ስጋት ያደረባቸው የሱኒ አረቦች ድምጻቸውን እያሰሙ ነው። ይሄን ስምምነት ተከትሎ ያለባቸውን ስጋት ሲገልጹ ሳውዲ አረቢያ በቀዳሚው ረድፍ የምትገኝ ናት፣ ሌሎችም አሉ። ይሄ ተጨባጭነት ያለው ስጋት አይመስሎትም?
እርግጥ አዎ፣ ሳውዲዎችና ሌሎችም የገልፍ አገሮች ይህንን ሁኔታ በእጅጉ ሲጠቀሙበት ቆይተዋል። ኢራን በዚህ አካባቢ ላሉ የፖለቲካ ኃይሎች የምትሰጠውን ድጋፍ ምክንያት በማድረግ በተቻለ መጠን ምዕራቡን በተለይ የአሜሪካን እርዳታ ለማግኘት ከፍተኛ የፖለቲካ መሳሪያ ሆኗቸው ቆይቷል። ይበልጥ ደግሞ ራሳቸውን እንደ አሜሪካ አጋር አድርገው በማቅረባቸው ምክንያት እነሱ እዚህ አካባቢ የሚፈጥሩት ማተራመስ ትኩረት እንዳያገኝም አድርጓል።
እስኪ ይጥቀሷቸው የእነሱን ተጽዕኖ።
ለምሳሌ ያው አካባቢውን ጸጥታ በመንሳት እንዲሁም ወደ አደገኛ ሁኔታ በማምራት በእውነቱ ውስጥ ገባ ብለን በምንመለከትበት ጊዜ ባለፉት 30 እና 40 ዓመታት ኢራን ካደረገችው አስተዋጽኦ ይልቅ ለምሳሌ ሳውዲ አረቢያ ያደረገችው ይበልጣል። በአፍጋኒስታን ያለውን የታሊባን ኃይል ፈልፍሎ ያሳደገው በሳውዲ አረቢያ የሚደገፉና የተመሰረቱ ፓኪስታን ውስጥ መድረሳዎች ናቸው። ታሊባን ሆነው በኋላ የተነሱት በሙሉ በዚያ ትምህርት ቤት ያለፉ የሳውዲ አረቢያ ሳላፊስት መምህራን ያሰለጠኗቸው ናቸው። የአልቃይዳ ኃይሎች በአብዛኛው የተመለመሉት የተፈለፈሉት እንዲሁ ከዚሁ ከዋሃቢስት ቡድኑ ከሳውዲ አረቢያ ነው። ይሄ የአይነት የእስልምና አመለካከት በይፋ የሳውዲ አረቢያና ሌሎችም የገልፍ አገሮች የሚደግፉት ነው። ከነ ቢን ላደን አንስቶ እነዚያ በ9/11 የተሳተፉት አብዛኛዎቹ ሃይጃከርስ እነዚህ ሁሉ መሰረታቸው ሳውዲ አረቢያ ነው። አሁንም ቢሆን ሲሪያን የሚያተራምሰው ኃይል በአብዛኛው ድጋፉን ያገኘ የነበረው ከሳይዲ ኃይሎች ነው። ይህን አልኑስራንና ሌሎቹንም እጅግ በጣም አክራሪ የሆኑ አሁን እዛ አካባቢ ያንን ሁኔታ በሚያምሱት መካከል ያለውን ይመለከታል። ስለዚህ የሳውዲ አረቢያ እጅ አለበት። ነገር ግን ይሄ እንዳይታይ የኢራን ስጋት ሸፍኖት ቆይቷል። በሌላ በኩል ኢራን እዚህ አካባቢ የፈጠረችውን ጫና የተመለከትን እንደሆነ እርግጥ ነው ህዝባላን በማገዝ በኩል ከፍተኛ አስተዋጽኦ አድርጋለች። እንዲሁም ሐማስን ትደግፋለች። ነገር ግን ከነ አይሲስ ከነ አልኬዳ ከነ ታሊባን ጋር ስናመዛዝናቸው እነ ህዝባላና እነ ሐማስ የሚጠይቁት ጥያቄ አለ። ለድርድርም ሊቀርቡ የሚችሉ ያ በመጠኑ ከተመለሰላቸው ወደ ዓለም አቀፍ ማህበረሰቡ ሊጠጉ የሚችሉ ኃይሎች ናቸው። እንግዲህ እነዚህን ማነጻጸር ያለብን ከነ አይሲስ ጋር ነው።
እነኚህም በአሸባሪነት ዓለም አቀፍ አሸባሪ ይፈረጃሉ።
አዎ፣ እርግጥ የሚከተሏቸውም የአሸባሪ ታክቲክ አላቸው። ነገር ግን ማየት ያለብን መጨረሻው ምንድን ነው፣ ግቡ ምንድን ነው የሚለው ነው። እና የነ አይሲስ ጋራ ከነ አልኬዳ ጋራ ከነ ታሊባን ጋር በምናነጻጽርበት ጊዜ ኢራን ያሰለፈቻቸው ኃይሎች በጠንቃቸው ለዓለም አቀፍ ማለት ነው፣ ለአካባቢው እርግጥ ተጽዕኖ ሊኖረው ይችላል፣ ለዓለም አቀፉ ግን ያለው ጠንቅ የሚነጻጸር አይደለም። በሌላ በኩል ሳውዲ አረቢያ ስርዓት እጅግ በጣም ኋላ ቀር የሆነ ስርዓት ነው። እርግጥ የአሜሪካ አጋር ተብሎ ስለሚቆጠር ምዕራቡም እንደዚሁ እነሱን እንደ አጋር ስለሚመለከታቸው ያ ሁኔታ አካባቢውን ወደ ከፋ ደረጃ የሚያደርስ የሳውዲንም ስርዓት እንዲሁ እጅግ በጣም ሜዲቫል በሆነ ሁኔታ ይዞ ያቆየው ሁሉ ትኩረት እንዳይደረግበት ዓለም አቀፉ ማህበረሰብ ያንን እንዳያይ ተደርጎ የቆየ ነው። በእስራኤልም በኩል ቢሆን እስራኤል ትልቋ የአሜሪካ አጋር ተብላ የምትቆጠር ነች። ነገር ግን እስራኤል በምትፈጥረው ችግር ምክንያት ደግሞ በአሜሪካ ላይ የሚደርሰውም ችግር ያኑ ያህል የበረታ ሆኗል።
ምሳሌ ስጡን እስኪ ባጭሩ። እስራኤል በምታደርጋቸው ምክንያቶች በዩናይት ስቴትስ ላይ የሚፈጠሩ ጫና ያሉትን።
አዎ፣ አብዛኛው የአረብ ወጣት በተለይ በአሜሪካ ላይ የፈጠረው ከፍተኛ ጥላቻና ቂም እስራኤል ፍልስጤም ውስጥ በምታካሄዳቸው እርምጃዎች የመነጨ ነው። እስራኤል ሳውዘርን ሌባኖንን በተደጋጋሚ ባደረሰችው ጥቃት የመነጨ ነው። እነዚህ ሌላው ዓለም እጅግ በጣም የሚቆጭባቸውና የሚያመርባቸው ናቸው። እርግጥ ምዕራባውያን በተለይ አሜሪካውያን የፓለስቲንያኖችን ሁኔታ አያጤኑትም፣ ምክንያቱም ለነሱ በትክክል ቀርቦም አያውቅም። የዜና አውታሩም ይሁን የሚጻፉት መጽሐፎችም የእስራኤልን ወገን ነው እንጂ በዚያ በኩል የሚደርሰውን በደል የሚያውቅ የለም። እዚያ አካባቢ ያሉት ግን ይህንን ያውቃሉ። እና ለብዙዎቹ ቅሬታና በኋላም ደግሞ አፈንጋጭነት መሰረቱ የሚሆነው እንዲያውም ብዙዎቹ ሪሊ በፖለቲካ የሚጠመቁት መጀመሪያ በፍልስጤም ጉዳይ ነው። ምክንያቱም ለእነሱ አይን እጅግ በጣም ዘግናኝና የከፋ ነው ብለው ነው የሚያምኑት።
መልካም፣ ሂደቱን እንከታተላለን። ዶክተር ሹመት ሲሻኝ በዚህ በቨርጂኒያ የሚገኘው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር፣ በዓለም ስልጣኔ የመካከለኛው ምስራቅና የእስልምና ታሪክ ጉዳዮች ጥናት የሚታወቁ፣ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ጌታዬ።
በኢራን የኒውክሌር ስምምነት ዙሪያ ከታሪክ መምህሩና የመካከለኛው ምስራቅ ጉዳዮች አጥኚው ዶክተር ሹመት ሲሻኝ ጋር የጀመርነው ውይይት አልተጠናቀቀም። ሙሉ ውይይቱን ቅዳሜ ዕለት የምናቀርብ ይሆናል።
አድማጮች፣ አሁን ዲሞክራሲ በተግባር የኢትዮጵያ የስፖርት ፌዴሬሽን በሰሜን አሜሪካ 32ኛውን ዓመታዊ ፌስቲቫል ከሁለት ሳምንታት በፊት ሲያካሂድ በየዓመቱ እንደሚደረገው በጎን ልዩ ልዩ የሲቪክ ማህበራት፣ የሰብአዊ መብት ቡድኖች፣ የፖለቲካና ሌሎች ድርጅቶች ስብሰባ ያካሂዳሉ። በዚህም መሰረት የኢትዮጵያ ብሔራዊ የሽግግር ምክር ቤት የራሱን መርሃ ግብር አካሂዷል። ስለዚሁ መርሃ ግብር እንዲያስረዱ ሁለት እንግዶች በዲሞክራሲ ፕሮግራም ተጋብዘዋል። አቶ ስለሺ ጥላሁን የኢትዮጵያ ብሔራዊ ሽግግር ምክር ቤት ሊቀመንበርና አቶ ስዩም ወርቅነህ የኢትዮጵያ ወጣቶች ብሔራዊ ንቅናቄ ቃል አቀባይ ናቸው። ያነጋገራቸው ሰሎሞን ክፍሌ ነው። አቶ ስለሺ በሽግግር ምክር ቤቱ መቋቋም አስፈላጊነት ላይ ማብራሪያ በመስጠት ይጀምራሉ።
የኢትዮጵያ ብሔራዊ ሽግግር ምክር ቤት የተቋቋመው እንግዲህ 2012 በፈረንጆቹ አቆጣጠር በዳላስ ከተማ ነው። ከተለያዩ 32 ሀገሮችና ከተሞች በግልጽ ተወክለው ከህዝብ በመጡ ኢትዮጵያውያኖች የሶስት ቀን ጉባኤ ተደርጎ የተቋቋመው የተቋቋመበት ዓላማ በተለይ ማጆሪቲው አብዛኛው ህዝብ ከፖለቲካ ውጪ የሆነው ለማሰባሰብ ግልጽ የሆነ አካሄድ መካሄድ አለበት ተብሎ 6 ወር ዘመቻ ተደርጎ ነው እንግዲህ በተለያዩ ከተሞች ይሄ ሊቋቋም የተቻለው። ዓላማውን ባስቀምጠው ከተለያዩ ኃይሎች ጋራ በመቀናጀት ሁኔታዎችን በማመቻቸት ኢትዮጵያ ያለውን በሽግግር ምክር ቤቱ አገላለጽ በአሁን ሰዓት ያለው ስርዓት በአጭሩ ዝርዝር ውስጥ አልገባ የአፓርታይድ አገዛዝ ነው ብለን ነው የምናምነው። ይሄ ስርዓት መወገድ ወይም መገደድ አለበት ብለን እናምናለን። ሲወገድም ደግሞ ላለፉት 24 ዓመታት የጎሳ ፖለቲካ መከፋፈል፣ ሀገሪቷን በተለያዩ ሁኔታ መሸጥ ኢትዮጵያን የማይወክል ስርዓት በመሆኑ ከመወገዱ ባሻገር ሊመጡ የሚችሉ ጣጣዎች ሀገሪቷን ወደ ትናንሽ ሀገሮች ሊከፋፍልና የሀገሪቷ ህልውና ብሔራዊ ጉዳይም ህዝብም አደጋ ውስጥ ሊወድቅ ስለሚችል ስርዓቱን ማስወገድና መተካት ሁለቱም የማይለያዩ የአንድ ሳንቲም ገጽታዎች ስለሆኑ ሁለቱንም ጉዳዮች መሰረት ያደረገ ትግል መካሄድ አለበት። ይሄንን መሰረት ያደረጉ እንቅስቃሴዎች መደረግ አለባቸው ከሚል እምነት ሽግግር ምክር ቤቱ ተቋቁሟል። ላለፉት 3 ዓመታት በዚህ ዙሪያ ላይ ኢፌክቲቭ የሆኑ እንቅስቃሴዎችን አድርጓል።
አቶ ስዩም ወርቅ ነኝ።
እኔ የኢትዮጵያ ወጣቶች ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ ነኝ። በአሁን ሰዓት ያው እየገፋን ያለንበት ነገር የስደት መንግስትን በተመለከተ ከሽግግር ምክር ቤቱ ጋር አብረን እየሰራን ያለንበት እዛ የስምምነት ደረጃ የደረስንበት ሁኔታ ነው ያለው። ጁላይ 2 እና 3 በተደረገው የዋሽንግተን ዲሲ ስብሰባ ላይ ሁለታችንም መጀመሪያ ስንነሳ የአማራጭ ኃይል የሚለው ነበረ። በሁለታችንም በኩል ፕሮፖዛል ቀርቦ የሁለታችንም ፕሮፖዛል ተመሳሳይነት ያለው ሆኖ መጀመሪያ የስደት መንግስት ግብረ ኃይል የሚያቋቋም ግብረ ኃይል ተቋቁሞ ከዛ የስደት መንግስት እንዲመሰረት ሁለታችንም ተመሳሳይ ፕሮፖዛል ያቀረብንበት ሁኔታ ነበረ። ስለዚህ ኢትዮጵያ ውስጥ መንግስት የለም ብለን ሁለታችንም እናምናለን ማለት ነው። በዛ መሰረት መንግስት ከሌለ ነገ ኢትዮጵያ ውስጥ የተለያዩ ነገሮች በሚነሱበት ሰዓት የሚተካ አካል የለም። አንድ መስመር ያዘ አመራር አይደለም ያለው። ተቋሚዎች ሁሉም በተለያየ መንገድ እየሄዱ ያሉበት ሁኔታ ነው ያለው። ያ ደግሞ ህዝባዊ አመጽ ቢነሳ እንኳን ኢትዮጵያ ውስጥ እርስ በርስ ጦርነት እና ወደ ትናንሽ ሀገር የመከፋፈል ሁኔታ ይኖራል ብለን እናምናለን። ስለዚህ እነዚህ ነገሮችም ለማስቀረት የሚቻለው አንድ ወጥ የሆነ የጋራ ሁሉንም ያቀፈ ኃይል መፈጠር መቻል አለበት ብለን እናምናለን። በተለይ የወያኔ አምባገነን ስርዓት ባለፈው በተደረገው የይስሙላ ምርጫ 100% አሸነፍ ካለ በኋላ ሌጂቲሜሲ ያጣ መንግስት ነው። ስለዚህ ምንም አይነት እኛ ስርዓቱ እንደ መንግስት አንወስደውም። ስለዚህ የስደት መንግስት በስደት ያለው አካል አጠቃላይ ኢትዮጵያዊ ሁሉ ተሳትፎበት የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ታዋቂ ግለሰቦች፣ አክቲቪስቶችና የሃይማኖት ተቋማት እነዚህ ሁሉም ሌሎችም የሚመለከታቸው አካላት እዛ ውስጥ ተሳትፈው የስደት መንግስት መቋቋም መቻል አለበት። ያ በሚሆንበት ጊዜ ከኢትዮጵያ ውጪ የሚኖሩም ኢትዮጵያውያንን የመጠበቅ የደህንነታቸው ዛሬ ኢትዮጵያ ህልውና ያጣችበት ሁኔታ ነው ያለው እና አገር የማዳን ጥያቄ ነው ብለን እናምናለን እንጂ ሌላ የመብት የነጻነት ብቻ አይደለም። ሀገርም የማዳን ጥያቄ ነው። ስለዚህ ሁላችንም አንድ ቤት ውስጥ ገብተን በአንድ መስመር መሄድ አለብን። ያም ደግሞ የስደት መንግስት ብለን እናምናለን።
ወዲህ ወዳለፈው ሳምንት ክንውኖቻችሁን እንመጣለን። ከዚያ በፊት ግን ምን ያህል ድርጅቶች ናቸው በዚህ በሽግግር ምክር ቤት ውስጥ ያሉት? እነማን እንደሆኑስ መግለጽ ይቻላል? አቶ ስለሽ፣
ሽግግር ምክር ቤቱ አንደኛ ህዝባዊ ፖለቲካ ተቋም ነው። ከተለያዩ አገራት ህዝባዊ ስብሰባ በማድረግ ተከታታይ ውይይቶች በማድረግ ቻፕተሮች ተቋቁመው ከ32 አገራት በተለያዩ ድርጅቶች ውስጥ የነበሩ የተሳተፉበትና እነኚህ በአንድ ላይ ተቀምጠው ይሄን ሽግግር ምክር ቤት ያቋቋሙ ናቸው። የጁላይ 2 እና 3 ላይ ግን ከመሀል ስለጀመርኑ ነው የጁላይ 2 እና 3 ከዚህ በፊት አንተው ራስህ ኢንተርቪው ባደረግከን ጊዜ ኖቬምበር 2 ላይ ኢትዮጵያ ህዝብ የጋራ ትግል ሸንጎ ጋራ ቀደም ስናደርግ የነበረውን ቴሌኮንፈረንስ በአካል በመገናኘት ሴንሴቲቭ የሆኑ ኢሹዎች ላይ ውይይት በማድረግ ዋሽንግተን ዲሲ የመጨረሻውን ውጤት መግለጫ አውጥተናል። በተለያዩ መገናኛ ብዙሀን ቪኦኤንም ጨምሮ አንተው ራስህ የሁለቱን ድርጅት ተወካዮች እኔና ዶክተር ታዬን የሸንጎን ሊቀመንበር ቃለመጠይቅ አድርገሃል። ያ ምንድን ነበረ ሂደቱ? የአማራጭ ኃይል የማውጣት መሰረት ድንጋይ መጣል ነው። የሁለቱ ድርጅቶች በጋራ የመስራት ለዚህ ጉዳይ ትብብርም አይደለም ውህደትም አይደለም ግቡ ይሄ ነው በሚል ነው። እና እነኚህ ባይላተራል ግንኙነቶች ቀጥለው ከኢትዮጵያ ወጣቶች ብሔራዊ ንቅናቄ ጋራ ሽግግር ምክር ቤቱ ተከታታይ ውይይቶች አድርጓል። በተመሳሳይ ከኢትዮጵያ ሙስሊሞች የሰላማዊ ትግል ድጋፍ ድርጅት ወይ ጠንካራ ድርጅት አሁን የኢትዮጵያን ትግል ማዕከል ያደረገ እንቅስቃሴ በማድረግ ላይ ናቸው። ከነሱም ጋር ተከታታይ ውይይት አድርጎ ወደዚህ መስመር እንዲመጡ እና ባለፈው በኖቬምበር ላይ ለሁለት ሆነን ያደረግነውን አራት ድርጅቶች ነን 2 እና 3 ጁላይ ላይ ይሄን ፋሲሊቴት ያደረግነው። በዛን ወቅት የኢትዮጵያ አዲስቷ ኢትዮጵያ የጋራ ንቅናቄ የጋራ ትግል ንቅናቄ በአቶ ኦባንክ ሜቶም የሚመራው ነበር። በጣም የተለያዩ ምሁራን፣ ታዋቂ ግለሰቦች፣ አክቲቪስቶች እና ጋዜጠኞች በዚህ ውይይት ላይ ተካፍለዋል። እያንዳንዱ ድርጅት በተናጠል ያለውን ሀሳብ በዚህ በአማራጭ ኃይል የማቋቋም ዙሪያ ሀሳቡን አቅርቧል። ሜይንሊ ዶሚኔት አድርጎ የወጣው በሽግግር ምክር ቤቱና አሁን በአቶ ስዩም የተገለጸው የኢትዮጵያ ወጣቶች ብሔራዊ ንቅናቄ ሰፊ የሆነ ፕሬዘንቴሽን ቀርቧል። የስደት መንግስት አስፈላጊነት፣ ህጋዊ መሰረቱ፣ ለምን፣ እንዴት የሚለው
መልካም
ይሄ ነው። በጥቅሉ
ወደ አቶ ስዩም ልሂድ። በዚህ ባለፈው ሳምንት ስብሰባችሁ ላይ በወቅቱ የኢትዮጵያ ሁኔታ በስፋት መወያየታችሁ ተገልጿል። በዋናነት የተነጋገራችሁባቸው ርዕሶች ሊጠቀሱ ይችላሉ?
በአጠቃላይ የኢትዮጵያ ውስጥ መንግስት የሌለ መሆኑንና በኢትዮጵያ ውስጥ ያሉ የሰብአዊ መብት ጥሰቶች ያው የሚታወቁ ችግሮች ናቸው። በአጠቃላይ ግን ኢትዮጵያ ውስጥ መንግስት የሌለ መሆኑን ያንን በስፋት የተገለጸበት ሁኔታ ነው እና ከዛ በኋላ ለወደፊቱ የሚኖረን የነጻነት የዲሞክራሲ ትግል ውስጥ ምን አይነት አካሄድ መሄድ አለብን የሚለው ተነስቶ የመጨረሻው የስደት መንግስት አስፈላጊነት የተነሳበት ሁኔታ ነው እና የስደት መንግስቱ ደግሞ ሌጂቲሜሲው በዓለም አቀፍ ሕግም አንጻር ምን አይነት ሌጂቲሜሲ ይኖረዋል፣ ከህዝብ ድጋፍ አንጻር የሚሰራቸው ስራዎች ምን መምሰል አለባቸው፣ ምን አይነት እንትኖች እንደሚሰራ በኢትዮጵያ ወጣቶች ብሔራዊ ንቅናቄና በሽግግር ምክር ቤቱ የቀረበበት ሁኔታ ነበረ ማለት ነው። በዛ መንገድ ነው የተወያየ።
ወደ አቶ ስለሺ ልሂድ። ከአርበኞች ግንቦት ሰባት የአንድነትና ዲሞክራሲ ንቅናቄም ጋር ግንኙነት እንዳደረጋችሁ ነው የሚገለጸው። እስቲ እርስዎ ያብራሩት።
የኢትዮጵያ ብሔራዊ ሽግግር ምክር ቤት ጁላይ 2014 ላይ አንድ ለህዝብ ይፋ ያደረገው መግለጫ ነበር። ያን መግለጫ ከማውጣቱ በፊት ለተለያዩ ድርጅቶች በተናጠል ለመሪዎቹ ደብዳቤ ጽፎ ነበር እና ባይላተራል ወይም ደግሞ የተናጠል ግንኙነት ተጀምሮ ነበር። አንዱ ከእንትን ግንኙነት ካደረገው ኢህአፓንም ጨምሮ ማለት ነው ግንቦት ሰባትን። ያን ጊዜ ግንቦት ሰባት ከአርበኛ ጋር ውህደት አልፈጠረም። ኦፊሻሊ ተወካይ ልከው እንድንነጋገር ባቀረብነው ጥያቄ መሰረት ጥያቄያችንን ተቀብለው ተከታታይ ቴሌኮንፈረንሶች ስናደርግ ነበር። በእነኚህ ጉዳዮች ላይ የወደፊት አካሄድን፣ ህብረትን፣ አንድነትን፣ ዩኒፋይድ ፎርስ ማውጣትን ወዘተርፈ፣ ሜይንሊ ግን ስለ ወያኔ ስለሚያደርገው ችግር መከራ ብቻ ከማውራት ይልቅ በእኛ በኩል ያሉትን ፌሌሪቲዎች እኛም ተጠያቂዎች እንደሆንን፣ አንዱ የወያኔን ስርዓት በዚህ ሁኔታ ለ24 ዓመት አሁን ደግሞ ባለፈው ምርጫ 100% አሸንፊያለሁ ብሎ እንዲቀጥል ያደረገው የተቃዋሚ ኃይሎች በጋራ ያለመቆም ነው እና ትልቁ ምሰሶም ደግሞ ይሄ የአንድነት ኃይል የመፍጠር አቅም ነው ከሚል አንጻር ከእነሱም ጋር ውይይት አድርገን ነበር እና በመጨረሻ ተወካዮቹ ወደ ኤርትራ መሄድ ነበረባቸው። ከአርበኛ ግንባር ጋር ውህደት ሲፈጠር ከዛ ተከትሎ እኔም በግል ድርጅቱም የእኛ ድርጅት ማለቴ ነው ተከታታይ ግንኙነቶች አድርገናል። ግን የመዋቅር ለውጥ ስለመጣ ውጪ ወክሎ እንትን የሚል ይህን አሳይን የሚያደርግ ጊዜ ያስፈልገናል ብለው ስላሉ አሁንም እየጠየቅን ነው እየጠበቅን ነው ማለት ነው። እና ያ ውይይት የተቋረጠው በሌላ መንገድ ሳይሆን ጥሩ የሆነ ውይይት ከእነሱም ጋር ስናደርግ ነበር። የተቋረጠበት ምክንያት እንግዲህ እዛ ሂደት ውስጥ ስለገቡ ነው።
አቶ ስለሺ ጥላሁን የኢትዮጵያ ብሔራዊ ሽግግር ምክር ቤት ሊቀመንበር ከለንደን፣ አቶ ስዩም ወርቅነህ የኢትዮጵያ ወጣቶች ብሔራዊ ንቅናቄ ቃል አቀባይ ከዳላስ ቴክሳስ፣ ለጊዜያችሁ በጣም አመሰግናለሁ። እኔም
አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ። እግዜር ይስጥልኝ አቶ ሰለሞን ለጊዜ።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የምሽቱን ዋና ዋና ዜናዎች እናሰማችሁ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ከኢራን ጋር የተደረሰውን የኒውክሊየር መርሃ ግብሯን ማገጃ ውል ማምሻውን ባሰሙት ንግግር እርምጃው የአሜሪካን የመሪነትና የዲፕሎማሲ ችሎታ የሚያሳይ ነው ብለዋል። የዩናይትድ ስቴትስ ኮንግረስና የአሜሪካ ሕዝብ ውሉን በጥሞናና በቅንነት መመርመር ያስፈልገዋል ካሉ በኋላ የብሔራዊ ጸጥታ ቡድኖችና ሌሎች ያስተዳደሩ አካላትም በስምምነቱ ሰነድ ይዘት ላይ ማብራሪያ ለመስጠት ዝግጁ ናቸው ሲሉ አስታውቀዋል። በርካታ የሪፑብሊካን እንዲሁም ውሱን የዲሞክራት አባላት ውሉን ከወዲሁ እየተቃወሙ መሆኑና እንደ እስራኤልና ሳውዲ አረቢያ ያሉ የአሜሪካ ሸሪክ ሀገሮችም ውሉን ስህተት ሲሉ መግለጻቸው ይታወቃል።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራችልን ጽዮን ግርማ ስትሆን የዕለቱ ስርጭት አዘጋጅ ትዝታ በላቸው ናት።
ያስተናገድናችሁ ቆንጂት ታዬና
ሄኖክ ሰማእግዜር ነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቱ በአንድ ሰዓት ላይ በቀዳሚው ዝግጅት፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም፣ ደህና ደሩ። The Voice of America.